ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንኳን ለአዲሱ የአውሮፓውያን 2016 ዓመተ ምህረት አደረሳችሁ።
ዘመኑ የሰላምና የመግባባት እንዲሁም ጤና የሚሰፍንበት፣
ረሃብና መከራ የሚጠፉበት የብርቱ ስራና የስኬት እንዲሆን በመላ የአሜሪካ ድምፅ ባልደረቦች ስም እንመኛለን።
መልካም አዲስ ዓመት።
ሃፒ ኒው ይር።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታይና
እኔም ሰሎሞን አባተ ነን።
ዛሬ
those are different. So the 8 million who are already in the safety net program are additional to the 10.2 million identified within the
8 ሚሊዮኑ በሴፍቲ ኔት መርሃ ግብር የታቀፉ ናቸው። አሁን ሰብአዊ ድጋፍ ያስፈልጋቸዋል የተባሉት 10.2 ሚሊዮን ሰዎች ተጨማሪ ናቸው።
ዛሬ በተጀመረው አዲሱ 2016 በኢትዮጵያ የምግብ እርዳታ ፈላጊው አጠቃላይ ቁጥር ወደ 18 ሚሊዮን መድረሱ የተነገረ ነው። ጀረሚ ካነንዳይክ በአሜሪካ የዓለም አቀፍ ልማት ኤጀንሲ USAID የባህር ማዶ አደጋዎች ድጋፍ ቢሮ ዲሬክተር ናቸው።
ስለ ኢትዮጵያ ድርቅና የምግብ እጥረት ለቪኦኤ ከተናገሩት የተቀነጨበ ነው ያሰማናችሁ። በአብይ ርዕስ ዘገባለን። አርዕስተ ዜናውን ቆንጅት ታሰማናለች።
የአውሮፓውያን አዲሱ 2016 ቀደም ሲል እንዳልነው ዛሬ አሃዱ ብሏል። ትናንት ማታ በዋዜማው በኒውዮርክ የታይምስ ስኩዌር በተካሄደው ክብረ በዓል ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ አዲሱን ዓመት ተቀብሏል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አዲሱን 2016 ዓመተ ምህረትን ትናንት ማታ በዋዜማው በኒውዮርክ የታይምስ ስኩዌር አደባባይ በተደረገው ክብረ በዓል ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ 2016 የሚል የተጻፈበት የአይን መነጽርና ሐምራዊ ቀለም ያላቸውን ባርኔጣዎች አድርጎ አዲሱን ዓመት በደስታ ተቀብሏል። ልክ እኩለ ሌሊት ላይ በከተማዋ ሰማይ ግዙፏ አንጸባራቂ ክሪስታል ኳስ ቦግ ከማለቷ በፊት የዘመኑን ሽግግር ከማብሰሯ አስቀድሞ እንግሊዛዊቱ ድምፃዊ ጄሲ ጄ የጆን ሌነንን ኢማጅን የተሰኘውን ታዋቂ ዜማ አሰምታለች። የወረቀት ጌጣጌጦች፣ ኮንፌቲዎች ተለቀቁ። ከአሜሪካ የአዲስ ዓመት ክብረ በዓል ትልቁ በሆነው በታይምስ ስኩዌር አደባባዩ ፈንጠዝያ የርችት ተኩስ ሰማያቱን ተግ አድርጎ አድምቋል። የፍራንክ ሲናትራ ኒውዮርክ ኒውዮርክ፣ የሬይ ቻርልስ አሜሪካና የሉዊስ አርምስትሮንግ ወንደርፉል ወርልድ የተሰኙት ዜማዎች ተሰብሳቢውን አስደስተዋል። የኒውዮርክ ባለስልጣናት ለክብረ በዓሉ የጸጥታ ጥበቃ 6000 መለዮ የለበሱ ነጭ ለባሾችና ፈረሰኛ ኃይሎችን አሰማርተው እንደቆዩ ተናግረዋል። አንዳችም የተፈጠረ ችግር አልተዘገበም። የዩናይትድ ስቴትስ ባለስልጣናት ከውጭ አካላት ጋር የሚደረጉ ግንኙነቶችን የሽብር አደጋ ስጋት ይፈጠር እንደሆነ በንቃት ሲከታተሉ መክረማቸውን ሲያስታውቁ ነው የከረሙት።
የሩዋንዳ ፕሬዚደንት ፖል ካጋሜ በአውሮፓውያኑ የዘመን አቆጣጠር በ2017 ዓመተ ምህረት ለሶስተኛ የስልጣን ዘመን እንደሚወዳደሩ አስታወቁ። ካጋሜ ይህንን ያስታወቁት በሕገ መንግሥት ማሻሻያ ላይ ከአንድ ሳምንት በፊት በተካሄደው ውሳኔ ሕዝብ የተሰጠው ድምፅ እንዲወዳደሩ ከፈቀደላቸው በኋላ መሆኑ ነው። ካጋሜ ዛሬ በቴሌቪዥን በተላለፈው የአዲስ ዓመት ንግግራቸው ጉዳዩን ይህን ያህል ክብደትና ትኩረት ስለሰጣችሁት እኔ ያለብኝ መቀበል ብቻ ነው ብለዋል። አክለውም ሀገራችን የዕድሜ ልክ ፕሬዚደንት አትፈልግም፣ እኔም ያንን አልፈልግም ብለዋል። የሩዋንዳው ፕሬዚደንት የሥልጣን ዘመን የሚያበቃው በ2017 ዓ ም ሲሆን በመጪው በተከታዩ የአውሮፓውያን ዓመት ማለት ነው። በሕገ መንግሥት ማሻሻያው መሠረት የ58 ዓመቱ መሪ ለ7 ዓመታት የሥልጣን ዘመን ይወዳደሩና ከዚያም በተከታታይ ለ2 የ5 ዓመታት የሥልጣን ዘመን ይቀጥላሉ። ለመጪዎቹ ተጨማሪ ወደ 20 ዓመታት ለሚጠጋ ጊዜ ማለት ነው። እስከ 2034 የአውሮፓ ዓመት መንበረ ሥልጣኑ ላይ ሊኖሩበት ይችላሉ ማለት ነው። ባለፈው ሳምንት በተካሄደ ውሳኔ ሕዝብ 90% መራጭ የሕገ መንግሥት ማሻሻያውን ደግፎ ድምፁን ሰጥቷል። ዩናይትድ ስቴትስ እና የአውሮፓ ኅብረት በበኩላቸው ማሻሻያዎቹ የሀገሪቱን ዲሞክራሲ ይሸረሽራሉ ሲሉ ነቅፈዋል።
የዲሞክራሲያዊት ኮንጎ ሪፑብሊክ ፕሬዚደንት እገዳ በተደረገበት የቡንዱ ዲያ ኮንጎ ንቅናቄ ውስጥ ለተሳተፉና እድሜያቸው ከሰባ ዓመት ዕድሜ በላይ ለሆናቸው እስረኞች ምህረት ሰጡ ተባለ። ለብሔራዊ የፖለቲካ ድርድርና ውይይት ያቀረቡትንም ጥሪ በድጋሚ አሰምተዋል። ከቪኦኤ ዘጋቢ ኒክ ሎንግ የደረሰን ዘገባ አለ፣ አዲሱ አበባ ያቀርበዋል።
የዲሞክራቲክ ኮንጎ ንቅናቄ ቢዲኬ ማለትም የቡንዱ ዲያ ኮንጎ ራሱን እንደ ሃይማኖታዊ ንቅናቄ አድርጎ ነው የሚቆጥረው። ዓላማውም ደቡባዊ ኮንጎ ዲሞክራቲክ ውስጥ ላለችው የባስ ኮንጎ ክልል የራስ አስተዳደር እንዲመሰረት ነው። መሪው ኒሙዋንደ ሴሚ ወደ ንቅናቄው የገቡት ራዕይ ተገልጦላቸው እንደሆነ ያምናሉ። ፕሬዚዳንት ጆሴፍ ካቢላ በቅርቡ ያወጁትን የሰላም ጥሪ የቢዲኬ ንቅናቄ መሪ ኒሙዋንደ ሴሚ ደግፈውና ምህረትም ጠይቀው እንደነበር ታውቋል። በዚሁ መሠረት ነው ፕሬዚዳንት ካቢላ ከጦር ወንጀለኞች፣ ከሙስና ፈጻሚዎች፣ በወሲብ ከተከሰሱትና ለአገር ደህንነት ስጋት ከሆኑት በቀር ዕድሜያቸው ከሰባ ዓመት በላይ ለሆኑ የንቅናቄው እስረኞች ምህረት ያደረጉት። እናም ፕሬዚዳንት ካቢላ በአዲሱ ዓመት ዋዜማ ባስተላለፉት ብሔራዊ ጥሪ ዛሬ በጀመረው በአዲሱ 2016 ዓ ም የፖለቲካ ድርድር ለመጀመር መወሰናቸውን ይፋ አድርገዋል።
ለኔ 2016
በዚሁ ብሔራዊ የፖለቲካ ድርድር አማካኝነት ወደ አንድ ስምምነት በመድረስ ለመጪው ምርጫ አዲስ መሠረት መጣል ይኖርብናል።
በአገሪቱ የታዋቂው ተቃዋሚ የፖለቲካ ፓርቲ ቃል አቀባይ አውጉስቲን ካቡያ በፕሬዚዳንቱ ጥሪ ላይ መልስ ሰጥተዋል።
ሐሳቡ ጥሩ ነበር፣ ግን ከበስተኋላው አንድ ድብቅ አጀንዳ ያለው ይመስላል። ሰዎች እየታሰሩ ከሕግ ውጪ ያለ አግባብ እየተከሰሱ እንዴት ነው ይህን ገዢ መደብ የምናምነው? እና ፓርቲያችን ገና ለገና ድርድር አለ ብሎ መግባት አይችልም።
ካቡያ ይህ በፕሬዝዳንት ካቢላ ይፋ የተደረገው ምህረት ተግባራዊ መሆኑንም ይጠራጠራሉ። ተቃዋሚዎች የካቢላን የሰላም ጥሪም ሆነ የምህረት አዋጅ የመደለያና የሥልጣን ማራዘሚያ አድርገው እንደሚያዩት የፖለቲካ ተንታኞች ይናገራሉ።
የቀድሞ የደቡብ ሱዳን ምክትል ፕሬዚደንት የአሁኑ የአማጽያን መሪ ሪያክ ማቻር አዲሱ የአውሮፓውያን 2016 ዓመተ ምህረት የሰላም ዓመት ነው የሚሆነው ሲሉ ለሀገሪቱ ሕዝብ አረጋገጡ። ሽምቅ ተዋጊ ቡድናቸው ሕዝቡ ከ21 ወራት በፊት የእርስ በርስ ግጭቱ ከተጀመረ ጊዜ አንስቶ የተጠማውን ሰላም እንዲያገኝ ጠንክሮ ይሰራል ሲሉም ቃል ገብተዋል። የእሳቸው ቡድን ባለፈው ነሐሴ የተፈረመው የሰላም ውል በተግባራዊነት እንዲጠናቀቅ ቁርጠኛ መሆኑን የተናገሩት ማቻር ፕሬዚደንት ሳልቫኪር ግን ምክክር ሳይደረግ 28 አዳዲስ ክፍላተ ሀገር ማቋቋማቸው የውሉን ተግባራዊነት ያደናቅፋል ሲሉ ተናግረዋል። ትናንት ፕሬዚደንቱ እነዚህን ክፍላተ ሀገር የፈጠርንበት ምክንያት በህዝቡ ፍላጎት በመሆኑ በሽግግሩ ህገ መንግስትን መሰረት ነውና ተከላከሉለት ሲሉ ለደጋፊዎቻቸው ጥሪ አሰምተዋል።
የትናንቱ የአውሮፓውያን አዲስ ዓመት ዋዜማ ላይ የእስልምና መንግሥት ቡድን ስም ሰላማዊ ሰዎችን ለመግደል በማሴር የተወነጀለ አንድ የኒውዮርክ ክፍለ ሀገር ነዋሪ መታሰሩን የዩናይትድ ስቴትስ የፍርድ ሚኒስቴር አስታወቀ። ትናንት ሐሙስ ጠዋት ፍርድ ቤት የቀረበው የ25 ዓመቱ ኤማኑኤል ለችማን ለአይሲሲ የማቴሪያል ድጋፍ ለመስጠት በመሞከር ወንጀል ክስ ተመስርቶበታል። ይቅርታ፣ ለአይሲል የማቴሪያል ድጋፍ ለመስጠት በመሞከር ወንጀል ክስ ተመስርቶበታል። ሃይማኖቱን ወደ እስልምና መቀየሩን ራሱ የሚናገረው ኤማኑኤል ከ2006 ዓመተ ምህረት ጀምሮ ላለፉት 10 ዓመታት ማለት ነው የወንጀል ተግባር ታሪክ ያለው፣ ከአሁን ቀደምም በአእምሮ ሁከት ምክንያት ታስሮ እንደነበር መግለጫው አውስቷል። በውጭ ካለ የእስልምና መንግስት አባል በተሰጠኝ መመሪያ መሰረት ኒውዮርክ ሮቸስተር አካባቢ በሚገኝ ምግብና መጠጥ ቤት በሲቪሎች ላይ በመሳሪያ ጥቃት ላደርስ እቅድ አለኝ ማለቱ በክሱ ዶሴ ተዘርዝሯል። ጩቤ፣ ቆንጨራ፣ ማሸጊያ ቴፖችና የበረዶ ተንሸራታች የፊት ተንሸራታቾች የፊት መሸፈኛ አዘጋጅቶም እንደነበረ ተገልጿል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22 2008 ዓ.ም ምሽት ፕሮግራም ነው።
የጤና ኢንሹራንስ ሲጀመር የመደጋገፍ ጉዳይ ነው። እያንዳንዱ ሰው እንደ ኪሱ ሳይሆን እንደ ህመሙ የሚታከምበትን እድል መፍጠር ማለት ነው። ከፍተኛ ገቢ ያለው ከፍተኛ ታክስ ይከፍላል፣ ዝቅተኛ ገቢ ያለው በአቅሙ ይከፍላል። ሁለቱ አንድ ላይ ተሰባስቦ በአንድ ማዕቀፍ ውስጥ ሆኖ ሁሉም ዜጋ እኩል የጤና አገልግሎት እንዲያገኝ ማድረግ ነው።
የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ናቸው። ስለ ኢትዮጵያ የጤና መድን መጀመር ለቪኦኤ ከሰጡት መግለጫ የቀነጨብነው ነው። ዝግጅት ይኖረናል።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ መንግሥት የዘንድሮው ድርቅ ኢትዮጵያ ላይ ላደረሰው የምግብ እጥረት ማቋቋሚያ ቀደም ሲል በሰጠው ገንዘብ ላይ 88 ሚሊዮን ዶላር ተጨማሪ ድጋፍ ለመስጠት መወሰኑ ተዘግቧል። በኤልኒኞ ምክንያት ለተፈጠረው ዓለም አቀፍ ክስተት መጋፈጫ እንዲውል ዩናይትድ ስቴትስ ለኢትዮጵያ የሰጠችውን የአጣዳፊ ጊዜ እርዳታ የሰሞኑ ተጨማሪ ድጋፍ ወደ 435 ሚሊዮን ዶላር አሳድጎታል። ይህ በዛሬ ምንዛሪ ከ9 ቢሊዮን 200 ሚሊዮን የኢትዮጵያ ብር በላይ ማለት ነው። ተጨማሪው ድጋፍ እንዲሰጥ ለምን አስፈለገ? የዩኤስኤአይዲ የአሜሪካው የዓለም አቀፍ ልማት ኤጀንሲ ማለት ነው የባህር ማዶ አደጋዎች ድጋፍ ቢሮ ኃላፊ ጀረሚ ካናንዳይክን ትናንት አነጋግሬያቸው ነበር።
We have recently announced an additional $88 million in humanitarian assistance to Ethiopia in recognition of the growing
በቅርቡ ለኢትዮጵያ የ88 ሚሊዮን ዶላር ተጨማሪ እርዳታ ለመስጠት የወሰን ነው እያደገ የመጣውን የምግብ ዋስትና ፈተና በመገንዘባችን ነው። የኢትዮጵያ መንግስት ዛሬ ለጀመረው ለ2016 ዓመተ ምህረት ባወጣው የሰብአዊ ድጋፍ ጥያቄ 10.2 ሚሊዮን ሰው በተጨማሪነት እርዳታ እንደሚያስፈልግ አስታውቋል።
ከአጣዳፊው የምግብ እጥረት በፊት ከ8 ሚሊዮን በላይ ሰው በሴፍቲኔት ታቅፎ በቋሚነት ሲረዳ መቆየቱን ሚስተር ካናንዳይክ አስታውሰዋል። ለመሆኑ ይህ 10.2 ሚሊዮን ቁጥር የቀድሞዎቹን ይጨምራል ወይስ ብቻውን የተሰላ ነው?
No, those are different. So the 8 million who are already in the safety net program are additional
የለም 8 ሚሊዮን እንዲሁም በሴፍቲኔት መርሃ ግብር የታቀፉ ናቸው። አሁን ሰብአዊ ድጋፍ ያስፈልጋቸዋል የተባሉት 10.2 ሚሊዮን ሰዎች ተጨማሪ ናቸው።
በአጠቃላይ በመጪዎቹ የአውሮፓ አዲሱ 2016 ዓመት የመጀመሪያ አካባቢ ወራት የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር ወደ 18 ሚሊዮን መሆኑን የዩኤስኤአይዲው የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀረሚ ኮናንዳይክ ተናግረዋል። ሚስተር ኮናንዳይክ እንዳሉት አሜሪካ ከጥቂት ቀናት በፊት ያደረገችው ተጨማሪ እርዳታ የመጨረሻው አለመሆኑንም ጠቁመዋል።
I think we do expect we will be announcing additional support as we move further into 2016. What we have announced so far is a sort of a down payment on
ዛሬ በጀመረው 2016 ዓመተ ምህረት እየገፋን በሄድን ቁጥር ተጨማሪ ድጋፍ የምንሰጥ ይመስለኛል። እስካሁን የሰጠነው እያደገ ለሚሄደው ፍላጎት እንደ ቅድሚያ ክፍያ እንዲሆን ነው። ያ ፍላጎት በአመት ውስጥ እንዴት እየተለዋወጠ እንደሚሄድ ባየንና ግልጽ መረጃን ባገኘን መጠን የምንሰጠውን ተጨማሪ ገንዘብ እናሳውቃለን። አሁን ግን ለጊዜው ገና በእቅር ላይ ነው ያለነው።
አሁን የአደጋውን ሁኔታ በቅርብ እየተከታተሉ መሆናቸውን የጠቆሙት ሚስተር ካናንዳይክ በአመቱ ውስጥ ለእርዳታ የሚጋለጠው ሰው ቁጥር ይጨምር አይጨምር ለጊዜው መናገር እንደማይችሉ አመልክተዋል።
We will be working and collaborating very closely with the government of Ethiopia, who are taking this matter very, very seriously.
ጉዳዩን በጣም ትኩረት ሰጥቶ ከያዘው ከኢትዮጵያ መንግስት ጋር በቅርብ እየተጋገዝን መስራታችን እንቀጥላለን። መንግስቱ ለጉዳዩ የራሱን ጥሪት በማውጣትና ዓለም አቀፉን ማህበረሰብን በማስተባበር እንዲሁም ሌሎችም ተያያዥ ችግሮችን ለመጋፈጥ እስካሁን ያደረገው ጥረት አስደንቆናል።
ቀደም ሲል የተገለጸው የ10.2 ሚሊዮን ተረጂ ቁጥር መጪው የበልግ ወቅት ዝናቡ ወደ መደበኛው ስርዓቱ ይመለሳል በሚል ግምት የተሰላ እንደነበረ ሚስተር ካናንዳይክ አመልክተዋል። ለድርቅና ለምግብ እጥረት የተጋለጡ አካባቢዎች ለመገናኛ ብዙሃንና ለጋዜጠኞች ክፍት እንዲሆኑ በቅርቡ የቀረቡ ጥያቄዎችን አስመልክቶ ረሃብ ነው ወይስ ቸነፈር ወይስ የምግብ እጥረት? ኢህአደግ እርዳታን እንደ ፖለቲካ መሳሪያ ይጠቀምበታል የሚሉ ክሶችን አስመልክቶ ሌሎች ጥያቄዎችን ማንስችላቸው ለሚስተር ጄነሪ ኮናንዳይክ መልስ ሰጥተዋል። የአዲስ አመት መልእክትም አላቸው። ሰሞኑን በሌላ ሰፊ ዝግጅት ይዣቸው መልሳለሁ። የኢትዮጵያ መንግስት ለረሃቡ መጋፈጫ የ14 ቢሊዮን ብር ወጪ በቅርቡ መመደቡ ይታወሳል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የካሜሩን ፕሬዚደንት ፖል ቢያ ሀገራቸው ከቦኮ ሀራም ነውጠኞች ጋር በምታካሄደው ውጊያ ለማገዝ የዩናይትድ ስቴትስ ወታደሮች መቀላቀላቸውን በደስታ ተቀብለዋል። ብዛት ያላቸው ካሜሩናውያን ግን በውጊያው የአሜሪካውያኑ ወታደሮች ሚና እስካሁን አልተረዱም። ዘጋቢያችን ሞኪ ኤድዊን ኪንዲዜጋ የወታደሮቹን እንቅስቃሴ አስመልክቶ ካሜሩናውያንን፣ የአካባቢውንና የዩናይትድ ስቴትስን የጦር አዛዦች አነጋግሮ ተከታዩን ሰፋ ያለ ሪፖርት አድርሰውናል። ሰሎሞን ክፍሌ ያቀርባል።
ፕሬዚደንት ፖል ቢያ በአውሮፓውያኑ ዓመት 2015 ማብቂያ ንግግራቸው ቦኮ ሐራም አሁንም በሀገራቸው ልማት፣ ሰላምና መረጋጋት ላይ ከባዱን ፈተና የደቀነ በመሆኑ የአሜሪካ ወታደሮች ካሜሩንን ለማገዝ ያላቸውን ልምድና ብቃት በደስታ እንደሚቀበሉ ገልጸዋል። በተለይ ብለዋል ፕሬዚደንት ቢያ፣ በተለይ የዩናይትድ ስቴትስ መንግሥት ሀገራቸውን ከቦኮ ሐራም ነጻ ለማውጣት የሚታገለውን የካሜሩን ጦር ሠራዊት ለማገዝ ወታደሮቹን በመላኩ አመሰግናለሁ ብለዋል። የአሜሪካ ወታደሮች አስፈላጊ መረጃዎችና ሥልጠና ለካሜሩን ጦር ሠራዊት መስጠት በመጀመራቸውም በዩናይትድ ስቴትስ ሕዝብ ላይ ከፍተኛ እምነት እንዲያድርብኝ በማድረጉ በጥልቅ ረክቻለሁ ሲሉም አስረድተዋል። በሌላ በኩል ዕድሜው 30 ዓመት የሆነው የሙስሊም ወጣቶች መሪ ቡባ አሂጆ የካሜሩን ሰሜናዊ ከተማ የጋሩዋ ነዋሪዎች የተነገራቸው የዩናይትድ ስቴትስ ወታደሮች የመጡት ቦኮ ሐራም ከሚፈጽምባቸው ግፍ ነጻ ለማውጣት እንደሆነ ተነግሯቸዋል። ነገር ግን ከደረሱ ከሁለት ወራት በኋላ ምን እየሰሩ እንደሆነ አልገባኝም ሲል አስረድቷል። አሂጆ በፈረንሳይኛ ቋንቋ ያለው ቦኮ ሐራምን በውጊያ ለማሸነፍ የዩናይትድ ስቴትስ ኃይሎች ከካሜሩን ወታደሮች ጎን ይዋጋሉ ብዬ ጠብቅ ነበር። የታዘብኩት ግን ከመጡ ጊዜ ጀምሮ ጊዜያቸውን የሚያሳልፉት በየቢሮአቸው ሆነው ነው ነው። አሜሪካውያን ወታደሮች ለምን የቦኮ ሐራም ነውጠኞችን አላጠቁም ሲልም ይጠይቃል። እንደምንሰማው ኢራቅ ውስጥ የሚገኘውን የእስላማዊ መንግሥት ተዋጊዎች ምሽግ ያጠቃሉና ለምን በካሜሩን የቦኮ ሐራም ነውጠኞችን አልተዋጉም ሲልም ያክላል። ቡባ ሂጆ የካሜሩን ሙስሊም ወጣቶቹ መሪ፣ ካሜሩን ከሦስት ዓመታት በፊት ከናይጄሪያ ወደ ግዛቷ የገባውን የቦኮ ሐራም እንቅስቃሴ ስትዋጋ መቆየቷ ይታወቃል። የተባበሩት መንግሥታት ድርጅት እንደሚለው በዚህ ውጊያ ከ20 ሺህ በላይ ሕይወት ጠፍቷል። ከሁለት ሚሊዮን በላይ ዜጎች ከቤት ንብረታቸው ተፈናቅለዋል። አሜሪካዊው ኮሎኔል ማይክ ዴቪስ የባሕረተኞቹን ወታደራዊ ክፍል ይመራሉ። ዩናይትድ ስቴትስ የካሜሩን ጦር ሰራዊት ከቦኮ ሐራም ጋር ለሚያካሂደው ውጊያ ምን አይነት እርዳታ እንደምትሰጥ ያስረዳሉ።
የካሜሩን መንግሥት ከቦኮ ሐራም ጋር በሚያካሂደው ውጊያ የዩናይትድ ስቴትስን ድጋፍ ጠየቀ። እያደረግን ያለነውም ይህንኑ ነው። በውጊያው የካሜሩን ወታደሮች ማገዝ ከመንሰጣቸው እርዳታዎች ለምሳሌ አንደኛው ሰው አልባ አውሮፕላኖችን ማሰማራት ነው። ሌላው ደግሞ ስልጣና መስጠትና የጸጥታ ጥበቃን ማጠናከር ይገኝበታል።
በካሜሩን የቦኮ ሐራምን እንቅስቃሴ ከሚዋጉ ከፍተኛ ወታደራዊ መኮንኖች አንዱ ጀነራል ጆን ኬፕ ማሆሚ ፍሬደሪክ ናቸው። በመሰረቱ ከአሜሪካውያኑ የሚያገኙት እርዳታ ስልጣናና የመረጃ ልውውጥ መሆኑን ያስረዳሉ። የካሜሩን ጦር ሠራዊት ቃል አቀባይ ኮሎኔል ዲዲር ባጀክ በበኩላቸው ህዝቡ የአሜሪካ ወታደሮች በጦር ግንባሩ ተሰልፎ ይዋጋል ብሎ መጠበቅ የለበትም ብለዋል። ካሜሩን በቅርቡ በነውጠኛው ቡድን ላይ ለተጎናጸፈችው ድል ግን የዩናይትድ ስቴትስ ወታደሮች ከፍተኛ ሚና ተጫውተዋል ሲሉ አብራርተዋል።
La nature de leur contribution est liée aux capteurs qu'ils ont, c'est des drones.
በዋናነት የአሜሪካ ወታደሮች ካሜሩን ውስጥ የሚገኙት ባላቸው የመጠቀ ቴክኖሎጂ በመታገዝ ቦኮ ሐራምን ለማጥፋት ነው። ከመጪው የካቲት ወር ጀምሮም ሙሉ በሙሉ ስራቸውን ይጀምራሉ። ከዛም ፕሬዝደንት ባራክ ኦባማ ቃል የገቡት 300 የአሜሪካ ወታደሮች ካሜሩን ተጠቃልለው ይደርሳሉ ነበር ያሉት ኮሎኔል ዲዲር ባጀክ። ካሜሩን ወታደሮቿና የናይጄሪያ ጦር ሰራዊት ተባብረው ባካሄዱት ዘመቻ ከቦኮ ሐራም ጠንካራ ይዞታዎች ከ900 በላይ ሰዎችን ማስለቀቃቸውን አስታውቃለች። ያን ድል መጎናጸፍ የተቻለውም ዩናይትድ ስቴትስ በሰጠችው ቴክኒካዊ እገዛ ለመሆኑ የመንግስቱ ባለስልጣናት ያስረዳሉ። የዩናይትድ ስቴትስ ጦር ሰራዊት በአፍሪካ የመጀመሪያ የሆነውን የድሮን ማለትም የሰው አልባ ጦር አውሮፕላን ሰፈር የምታቋቁም ሲሆን የካሜሩንን መንግስት ይሁንታ እንደምታገኝ ደግሞ ይታመናል። የማዕከላዊ አፍሪካ ሀገሮች ወታደሮችም ቃኝ የጦር አውሮፕላኖቹን አጠቃቀም ከዩናይትድ ስቴትስ የባህር ኃይል ባልደረቦች እየተማሩ ነው። የመጀመሪያው የድሮን ጦር ሰፈር ያደርገዋል የሚባለውም የአውሮፕላኖቹን አጠቃቀም የአፍሪካ ወታደሮች መማራቸው ሳይሆን እንዳልቀረ ይታመናል። በተረፈ ዩናይትድ ስቴትስ ኢትዮጵያን፣ ጅቡቲንና ሲሸልስን ጨምሮ በሌሎች የተለያዩ የአፍሪካ ሀገሮች የድሮን ሰፈሮች እንዳሏት ይታወቃል።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ22 ደቂቃ ነው። አዲስ አበባና አካባቢዋ እንደዚሁም በዋሽንግተን ዲሲና አካባቢዋ ደግሞ ጥር 1 2016 ዓመተ ምህረት ወይም ጃንዋሪ 1 2016 ዓመተ ምህረት ከቀኑ 7 ሰዓት ከ22 ደቂቃ ሆኗል። ዛሬ አዲስ አመት አይደለም ቆንጂት
ነው እንጂ
እና ምን አሰብሽ?
ሙዚቃ መንጋብዛቸውም ይከፋቸው አይመስለኝም አድማጮቻችን።
አዎ ሙዚቃን ጋብዝ። ለዛሬው እንግዲህ የፈረንጅን ቁጣጣሽ የጋቢናው ዲጄ ፋትሱ ሱራፌል ፋንታዬ
አይደል?
ሱራፌል ሽፈራው ይቀርታ
ጥሩ አስታወስ ነው። ሱራፌል ባለህበት መልካም አዲስ አመት
እንኳን አደረሰ። ኩል ኤንድ ዘ ጋንግ ሴሌብሬሽን
to last throughout the years.
እናመሰግናለን ሱራፌል ሽፈራውንና የጋቢና ፕሮግራምን አዘጋጆች። አሁን አንድ ዘገባ አለን።
በአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ላይ የተነሳው ተቃውሞ ከአንድ ዓመት ከመንፈቅ በኋላ የዛሬ ወር ተኩል አካባቢ አገርሽቶ እንደገና የመረጋጋት አዝማሚያ ያሳየ መስሎ ነበር። ይሁን እንጂ ሰሞኑን ደግሞ እንደገና የመነሳሳት አዝማሚያዎች እየተስተዋሉ ናቸው። ጽዮን ግርማና የኦሮምኛ ዝግጅት ክፍላችን ባልደረቦች ጃለኔ ገመዳና ቱጁቤ ኩሳ የየአካባቢውን ነዋሪዎች አነጋግረው በሆሮ ጉድሩ ወለጋ አሊቦ ከተማ አንድ መምህር መገደሉንና አንዲት የሰባት ዓመት ተማሪ መቁሰሏ መሰማቱን የሚናገር ዘገባ አጠናቅረዋል። ዝርዝሩን ጽዮን ግርማ ታቀርባለች።
በተለያየ አካባቢ የሚገኙ ያነጋገርናቸው ነዋሪዎች እንደገለጹት በዚህ ሳምንት ተቃውሞ እንደገና በትምህርት ቤቶች አካባቢ ማገርሸቱን፣ በዚህም የሰው ሕይወት መጥፋቱንና የአንዲት የሰባት ዓመት ታዳጊን ጨምሮ በርካታ ሰዎች መቁሰላቸውን እንዲሁም መታሰራቸውን ገልጸውልናል። እንደ ነዋሪዎቹ ገለጻ የተቃውሞ እንቅስቃሴ በአብዛኛው በሆሮ ጉድሩ ወለጋ፣ በምስራቅ ወለጋ፣ በምዕራብ ወለጋ፣ በምዕራብ ሐረርጌና በቡራዩ ከተማ በትምህርት ቤቶች አካባቢ ተፈጥሯል። እነዚህ ተማሪዎችና ትምህርት ቤት በሚገኙበት አካባቢ የሚገኙ ነዋሪዎች የሚቀላቀሉት ተቃውሞ መፈክሮችም የታሰሩት ሰዎች ይፈቱ፣ አድማ በታኝ የመከላከያ ሰራዊት ከአካባቢው ይነሳልን፣ እንዲሁም ለሞቱ ሰዎች ፍትህ ይሰጥልን የሚሉ እንደሆኑ ነዋሪዎቹ ለአሜሪካ ድምጽ ተናግረዋል። በዛሬው ዕለትም በቡራዩ፣ በምስራቅ ወለጋ ጊዳ አያና እንዲሁም በምዕራብ ወለጋ ዞን ጊምቢ ከተማ አቅራቢያ በምትገኝ ጋምቤላ የተሰኘች ትንሽ ከተማ የተቃውሞ ሰልፍ ተደርጎ ሰልፈኞች በመከላከያ ፖሊስ አባላት ድብደባ እንደተደረገባቸው፣ ከዚያም ሰልፉ ተበትኖ ከተሞቹ በጥበቃ ስር እንደሆኑ ገልጸውልናል። በሌላ በኩል ትላንት ታህሳስ 21 ቀን እስካሁን በማን እንደተወረወረ በግልጽ ባልታወቀ አስተያየት ሰጪዎቹ ቦምብ ባሉት ነገር አንዲት የሰባት ዓመት ታዳጊ በሞትና በሕይወት መካከል እንደምትገኝ ይናገራሉ። በሆሮ ጉድሩ ኮምቦልቻ በተባለ ትምህርት ቤት ውስጥ መግቢያ በር ላይ አንድ ነገር ሲወረወር ተማሪዎቹ መበታተናቸውና ወዲያውንም አንዲት ተማሪ ቆስላ ስትወድቅ የተወረወረው ቦምብ መሆኑን እንዳወቁ አንድ ስሙ እንዲገለጽ ያልፈለገ ተማሪ ይናገራል።
በቀሉም ዳይማ ቁጣቶ ኮፋ በረቱ ሙሉሺ
ቦንቡ እንደተወረወረ አንዲት ልጅ ወደቀች። ስሟ ሃና ገቢሳ ይባላል። ዕድሜዋ 6 ዓመት ይሆናል። ልጅቷ የምትኖረው እዚህ ከተማ ነው። አምቡላንስ ከወደቀችበት አንስቶ ወሰዳት። ወዲያውኑ አድማ በታኝ ፖሊስ የቀረውን ሰው መደብደብ ጀመረ። ልጅቱ አሁን የት እንዳለች አላውቅም።
ይኸው ተማሪ ተቃውሞ ስለተነሳበት ሁኔታ ሲናገር ቀደም ባሉት ቀናት ትምህርት ቤት ተዘግቶ እንደነበር፣ ሊከፈት የቻለውና እነርሱም ትምህርት ቤት የገቡት አካባቢው ላይ የነበረው አድማ በታኝ የመከላከያ ሰራዊት ተነስቶ አካባቢው በከተማው ፖሊስና በሕዝብ እየተጠበቀ ነው በመባሉ እንደነበር፣ ነገር ግን ተማሪዎቹ ወደ ትምህርት ቤት ሲደርሱ ቦታው በመከላከያ ሰራዊት እየተጠበቀ መሆኑን በማየታቸው ሊረበሽ እንደቻለ ተናግሯል። ቆስላለች የተባለችውን ታዳጊ አጎት ስለ ሁኔታው ጠይቀናቸው
እውነት ነው፣ ለምሳ ቤት ገብቼ ቤት ነበርኩ። ተማሪዎቹ ጮኹ ሲባል ሄደን፣ እዚያ ስንደርስ የእህቴ ልጅ በእንባ አምጪ ፈንጂ መመታቷንና ወደ ሆስፒታል መወሰዷን ሰማንና ወደዚያው ሄድን። ራሷ 3 ቦታ ላይ ቆስሏል። ይዘናት ወደ ሻምቡ ሆስፒታል ሄድን።
በዛሬው ዕለት ደግሞ አዲስ አበባ ሕክምና እየተደረገላት እንደሆነ ተናግረዋል። በሌላ በኩል በሆሮ ጉድሩ ዞን አሊቦ ሁለተኛ ደረጃ ትምህርት ቤት አዱኛ ኢሮሶ የተባሉ መምህር ሕይወታቸው እንዳለፈ በአካባቢው የሚገኙ አንድ ሌላ መምህር ገልጸውልናል። ከዚያም ፖሊስ ወደ ግቢው ገብቶ የቀረ ተማሪ ያለ እንደሆነ በሚል ፍለጋ ሲያደርግ አንድ መምህር የተወሰኑ ሴት ተማሪዎችን ከድብደባው ለማሸሽ የጥበቃ ቤት ውስጥ በር ዘግቶ አስቀምጧቸው እንደደረሱበት እኚህ መምህር ይገልጻሉ።
እቺ ሰው የተነሳ ስለወደቀ እዛ ሄዱና ደበደቡ። ስለበድቡት ደግሞ ከዛ ተነስቶ ልሮ ስም እንዳይተርፍ እንዳይተርፍ ጭረሰው ስለ ጊዜ በሽጉጥር ራሱ ላይ ከዛ በኋላ እሱ አኪም ደተሰር ነው
የወደቀውን ሰው አንስተው ወደ ሆስፒታል ኮሰዱት በኋላ ህይወቱ ማለፉን ገልጸውልናል። አስክሬኑም ለምርመራ ሚኒሊክ ሆስፒታል መወሰዱን ተናግረዋል። ሰሞኑን ተመሳሳይ ድብደባ ተፈጽሞብናል ያሉ የሆሮ ጉድሩ ወለጋ አሙሩ ከተማ ነዋሪዎችም ድብደባው ተፈጽሞብናል ሲሉ ተናግረው ነበር። ይህንኑ በሚመለከት ምላሻቸውን እንዲሰጡን የጠየቅናቸው ምክትል ኮማንደር ጌቶ ምሬ ታህሳስ 20 ቀን ተማሪዎቹ በከተማዋ አምስት ቦታ ድንጋይ ሰብስበው መንገድ በመዝጋታቸው በቁጥጥር ስር ከዋሏቸው በኋላ መክረው እንደለቀቋቸው ገልጸው
ዘለንሶን ይፈርባኒቲ ይፈርባኒ ከሰርበጀቱም ሳቲ ነገኛ ማንት ሞከበጪሱ ነገኛ
ያሰርናቸው ብጥብጥ ቀስቃሽ ዘፈን ሲዘፍኑ አግኝተን ነው። እኛ ደግሞ የክልሉን ሰላም የማስከበር ኃላፊነት አለብን። እነዚህ ተማሪዎች በተለያየ ቦታ የሚደረገውን ባንክ መዝረፍን፣ ፖሊስ ጣቢያ ማቃጠልን የመሳሰሉ አድራጎቶችን ይያዩ እኛ ስለምን አናደርግም በሚል የሚያደርጉት እንጂ ምንም የሚያውቁ አይደሉም።
ባንክ ለመዝረፍና ፖሊስ ጣቢያ ለማቃጠል ያለ ትጥቅ ይሆናል እነዚህ ወጣቶች ታጥቀዋል ተብለው የተጠየቁት ምክትል ኮማንደር ጌቱ
አልታጠቁም፣ መሳሪያ የላቸውም። ቢታጠቁ ኖሮማ ከፍተኛ ጉዳት ይደርስ ነበር። በፌስቡክ ሌሎች ሀገሮች የሚከናወነውን ነገር እያዩ ከዚያ ነው የሚማሩት። አሁን ራሳቸው በፈቃዳቸው ቀርተው ትምህርት ቤቱን ዘግተውታል።
በዛሬው ዕለት ረብሻ ተከስቶበታል የተባለው የጊዳ አያና ወረዳ ፖሊስ ኃላፊ ሻለቃ ደረጀ ቶሌራ ስለ ሁኔታው ተጠይቀው
የተደበደበም የለም የታሰረም የለም፣ በእኛ ወረዳ የመታነው ማንም ሰው የለም። እኛ ሰው አንደበድብም፣ ህጋዊ ስራ ነው የምንሰራው።
የኦሮምኛ ክፍል ባልደረቦች ተቃውሞ ተከስቷል የተባሉ ከተሞች ፖሊስ፣ ጉዳዩ የሚመለከታቸውን የመንግስት ባለስልጣናት ለማነጋገር ጥረት ያደረጉ ሲሆን በአብዛኛው ቦታዎች ምላሽ ለማግኘት ሳይችሉ ቀርተዋል።
አሁን ከምሽቱ 3 ሰዓት ከ32 ደቂቃ ነው አዲስ አበባ ላይ። የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
የሩዋንዳ ፕሬዚደንት ፖል ካጋሜ እንደ አውሮፓውያን አቆጣጠር በ2017 በዛሬ 2 ዓመት ማለት ነው ለሶስተኛ የስልጣን ዘመን ለመወዳደር ፍላጎት እንዳላቸው አስታወቁ። ይህን የተናገሩት በህገ መንግስት ማሻሻያ ላይ ከአንድ ሳምንት በፊት በተደረገው ውሳኔ ህዝብ የተሰጠው ድምፅ እንዲወዳደሩ ከፈቀደላቸው በኋላ ነው። ጉዳዩን ይህን ያህል ክብደትና ትኩረት ሰጥታችሁታል፣ እኔ ያለብኝ ደግሞ መቀበል ብቻ ነው ማለታቸው ተጠቅሷል። ካጋሜ አክለውም ሀገራችን እድሜ ልኩን የሚመራ ፕሬዚደንት አትፈልግም፣ እኔም የዚያ ፍላጎት የለኝም ማለታቸው አብሮ ተጠቅሷል። የዲሞክራሲያዊት ኮንጎ ሪፑብሊክ ፕሬዚደንት እገዳ በተደረገበት የቡንዱ ዲያ ኮንጎ ንቅናቄ ውስጥ ለተሳተፉና እድሜያቸው ከሰባ ዓመት እድሜ በላይ ለሆነ እስረኞች ምህረት መስጠታቸው ተገለጸ። ለብሔራዊ የፖለቲካ ድርድርና ውይይት ያቀረቡትንም ጥሪ ፕሬዚደንቱ በድጋሚ አሰምተዋል። የቀድሞ የደቡብ ሱዳን ምክትል ፕሬዚደንት የአሁኑ የአማጽያን መሪ ሪያክ ማቻር አዲሱ የአውሮፓውያን 2016 ዓመተ ምህረት የሰላም ዓመት ይሆናል ሲሉ ለህዝቡ አረጋግጠው ተናገሩ። ሽምቅ ተዋጊ ቡድናቸው ህዝቡ ከ21 ወራት በፊት የእርስ በርስ ግጭቱ ከተጀመረ ጊዜ አንስቶ የተጠማውን ሰላም እንዲያገኝ ጠንክረን እንሰራለን ማለታቸው ተጠቅሷል።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች፣ አፍሪካ በጋዜጦች ነው ተከታዩ ዝግጅት። አዘጋጅና አቅራቢዋ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የእርሻ ዘርፍ ማነቆዎችን ለማስወገድ የሚያደርገው ጥረት፣ በደቡብ አፍሪካ የተከሰተው ከባድ ድርቅ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። አፍሪካ ሪኒዋል የተባለው በተባበሩት መንግስታት ድርጅት የአፍሪካ ክፍል ህዝባዊ ኢንፎርሜሽን ከ30 ዓመታት ገደማ በፊት በኢትዮጵያ ተከስቶ ከነበረው አስከፊ ረሃብ ወዲህ ሀገሪቱ ምን ያህል ተለውጣለች ለሚለው ጥያቄ ምላሽ ፍለጋ ማሲምባ ተፈርኒካ የተባሉትን ሰው ወደ ኢትዮጵያ ልኮ የሚከተለውን ዘገባ አቅርቧል። የአፍሪካ ሪኒዋል ጽሑፍ የወጣው olafrica.com ላይ ነው። ኢትዮጵያ በአሁኑ ወቅት የገጠማት አስከፊ ድርቅ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ደርሶባት ከነበረው ድርቅ ጋር የሚመሳሰል ቢሆንም አሁን ያለው ሁኔታ ከጨለማው ዘመን እጅግ የተለየ እንደሆነ ዘገባው ያወሳል። መንግስት የሀገሪቱን ኢኮኖሚ እጅግ በፍጥነት እያደጉ ካሉት የዓለም ኢኮኖሚዎች ውስጥ እንዲፈረጅ አድርጎ ለውጦታል። እርሻን የሀገሪቱ የኢኮኖሚ ፖሊሲ እምብርት በማድረግ ለወደፊት የሚከሰት የድርቅ ቀውስ በረሃብ በሚያልቁት ሰዎች ብዛት ሳይሆን የተመጣጠነ የምግብ እጦት በሚያደርሰው ጉዳት ደረጃ እንዲለካ አድርጎታል። በአሁኑ ወቅት ያለው የኢትዮጵያ እርሻ ይዘት 10 ዓመት ከማይሞላ ጊዜ ወዲህ እንኳን ሲታይ ከበፊቱ የተለየ ገጽታ አለው። የዓለም ባንክ ባወጣው ዘገባ መሰረት የኢትዮጵያ እርሻ ዘርፍ ወደ ውጭ ከሚላኩት እቃዎች 84 ከመቶ፣ ከአጠቃላይ የሥራ ስምሪት ደግሞ 80 ከመቶውን የያዘ ነው ሲል የአፍሪካ ሪኒዋል ጽሑፍ ጠቅሷል። መንግሥት በሚሊዮኖች የሚቆጠሩ ደሃ ገበሬዎችን ለሀገር ውስጥና ወደ ውጭ የሚላክ የተትረፈረፈ ምርት ለማምረት እንዲችሉ ባለው እቅድ መሠረት ትላንት ባበቃው 2015 ዓመተ ምህረት ውስጥ ከብሔራዊ ባጀት 17 ከመቶ ለእርሻ ባጀት መድቧል። ከ12 ዓመታት በፊት ማፑቱ በተደረገው ስምምነት መሠረት ሌሎች የአፍሪቃ መንግስታት ከመደቡት 10 ከመቶ እጅግ የላቀ ነው። ሁለተኛ ደግሞ ለ10 ዓመታት ያህል የእርሻ ምርትን አቆራኝተው የቆዩትን ማነቆዎች ለይቶ በማጤን ተቋማትን መስርቶ ፖሊሲዎችን ቀይሷል። ውጤቱ የእህል ምርት ከፍ እንዲል የእርሻ ዘርፍ በዓመት በ7 ከመቶ እንዲያድግ አስችሏል በማለት ዘገባው ዘርዝሯል። ኢትዮጵያ የእርሻ ዘርፍ ይዘቷን የመለወጥ ትምህርት የቀሰመችው ማሌዥያን፣ ሲንጋፖርንና ደቡብ ኮሪያን ከመሳሰሉት ጥሩ ስኬት ካገኙት የእስያ ሀገሮች እንደሆነ ዘገባው ሳይጠቅስ አላለፈም። የኢትዮጵያን የእርሻ ዘርፍ እንዲለውጥ ኃላፊነት የተሰጠው የእርሻ ትራንስፎርሜሽን አገልግሎት የተባለው ከአራት ዓመታት በፊት የተመሠረተው በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራ ቁልፍ የእርሻ ተቋማት ኃላፊዎች የሚገኙበት አካል እንደሆነም ጽሑፉ ይገልጻል። የእርሻ ትራንስፎርሜሽን አገልግሎቱ ካከናወናቸው ከፍተኛ ውጤት ካገኙ እቅዶች አንዱ የሳተላይት ቴክኖሎጂን በመጠቀም በየክልሉ ያሉትን የመሬት አይነቶች ማጥናት ነው። ይህ ዘዴም ከአፍሪቃ የመጀመሪያው ነው። በሳተላይት በተደረገው ጥናት መሰረት በእያንዳንዱ ክልል ምን አይነት ማዳበሪያ መጠቀም እንደሚቻል ምክረ ሐሳብ ለመስጠት ያስችለዋል። አንድ አርሶ አደር የመሬቱን ናሙና ለባለሙያዎቹ ያቀርብና ምን አይነት ማዳበሪያ መጠቀም እንዳለበት ይመክሩታል። ለአርሶ አደሮቹ በነጻ የእርሻ ዘዴ ምክር የሚሰጥ መስመር እንደከፈተም የአፍሪካ ሪኒዋል ዘገባ አውስቷል። አዲሱ የመሬት አይነት ጥናት ዘዴ ከመጀመሩ በፊት ለሁሉም ሁለት አይነት ማዳበሪያዎች ብቻ እንደነበሩ፣ አሁን ግን የመሬቱ አይነት እየተጠና ጥቅም ላይ የሚውሉ 12 አይነት አዳዲስ ማዳበሪያዎች እንዳሉ ዘገባው ሳይጠቅስ አላለፈም። ኢትዮጵያ ከአፍሪቃ ትልቁ የእርሻ ኤክስቴንሽን ሰራተኞች መረብ ያላት ቢሆንም የኢትዮጵያ አርሶ አደሮች ማሳዎቻቸውን እንዴት ለዘር ማዘጋጀት እንዳለባቸው፣ ማዳበሪያን እንዴት መጠቀም እንዳለባቸውና እንዴት መዝራት እንዳለባቸው በነጻ ምክር የሚሰጥ መስመር ባለፈው ዓመት ሐምሌ ወር ላይ ተከፍቶ እያገለገለ መሆኑን፣ ይህ ምክር የሚሰጠውም የኢትዮጵያ ዋና ቋንቋዎች በሆኑት አማርኛ፣ ኦሮምኛና ትግርኛ እንደሆነ ዘገባው ጠቁሟል። መስመሩ ከተከፈተበት ጊዜ አንስቶ ከአንድ ሚሊዮን በላይ የሚሆኑ የተመዘገቡ የስልክ ደዋዮች እንዳሉትና አብዛኞቹ አነስተኛ ይዞታ ያላቸው ገበሬዎች መሆናቸውን፣ የማማከር መስመሩ ከተከፈተ ወዲህ በዓመት 7.3 ሚሊዮን የስልክ ጥሪ ያደረጉላቸው አርሶ አደሮች እንዳሉ የአፍሪካ ሪኒዋል ዘገባ ለንባብ አድርሷል። ኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ በደቡብ አፍሪቃና በሌሎች የአፍሪቃ ሀገሮች ስለተከሰተው ድርቅ ሲዘግብ ኤልኒኖ ባደረሰው ድርቅ ምክንያት በደቡብ አፍሪቃና በሌሎች የአፍሪቃ ሀገሮች በአንድ ትውልድ ዕድሜ ጊዜ ውስጥ ያልታየ አይነት ቀውስ እንደተከሰተ ዘግቧል። ኤልኒኖ የተባለው የአየር ለውጥ በአህጉሪቱ ከፍተኛ ሙቀትና የዝናብ እጥረት ያስከትላል። የድርቁ አስከፊነትና የምርት እጥረት ምን ያህል ከባድ እንደሆነ ይበልጥ የሚታወቀው በቀጣዮቹ ወራት ቢሆንም በአሁኑ ወቅት በደቡባዊ አፍሪካ 29 ሚሊዮን የሚሆኑ ሰዎች አስተማማኝ የምግብ ተደራሽነት እንዳይኖራቸው ማድረጉን የተባበሩት መንግስታት ድርጅት እንደገለጸ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ምስራቅ አፍሪካ ውስጥ በተለይም በኢትዮጵያ 10 ሚሊዮን የሚሆኑ ሰዎች በቀጣዩ ዓመት የምግብ እርዳታ እንደሚያስፈልጋቸው የረድኤት ድርጅቶች ማስጠንቀቃቸውን ዘገባው ጠቅሷል። በድርቁ ምክንያት የብዙ የአፍሪካ ሀገሮች የኢኮኖሚ እንቅስቃሴ እንደቀዘቀዘ የደቡብ አፍሪካ መንግስት በአሁኑ ወቅት ከ9 ክፍላተ ሀገራቱ በአምስቱ ትልቅ ቀውስ የደረሰባቸው ቀጠናዎች አድርጎ እንደፈረጃቸው ከነሱም አንዱ ዋናው የሀገሪቱ ምግብ የሆነውን በቆሎ በብዛት የሚያመርተው ሰሜን ምስራቅ ክፍል እንደሆነ ዘገባው ጠቅሷል። በድርቁ ምክንያት የውሃ ማጠራቀሚያ ቦታዎች መጠን ዝቅ በማለቱ ከትልቋ ከተማ ጆሃንስበርግ በሀገሪቱ ወዳሉት መንደሮች እንዳይሄድ መንግስት ገደብ ማድረጉንም ዘገባው ጨምሮ ገልጿል። በአንዳንድ የሀገሪቱ ማህበረሰቦች ለተወሰኑ ሰዓታት የውሃ አቅርቦት እንዲቋረጥ ተደርጓል። መኪና ማጠብ፣ አትክልትን ውሃ ማጠጣትና መዋኛ ቦታዎችን በውሃ መሙላት ላይ ገደብ ተደርጓል። በኢኮኖሚ እድገት ረገድ ከናይጄሪያ ቀጥላ በሀገሪቱ ሁለተኛ የሆነችው ደቡብ አፍሪካ በደረሰባት ድርቅ ምክንያት የኢኮኖሚና የፖለቲካ ቀውስ እየተባባሰባት ሄዷል ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ዘረኛው የነጮች ስርዓት እንደ አውሮፓ አቆጣጠር በ1994 ዓ.ም ካከተመበት ጊዜ አንስቶ ደቡብ አፍሪካ እንዲህ አይነት ከባድ ድርቅ ሲደርስባት ለመጀመሪያ ጊዜ ነው። በተለይም የተጎዱት ደግሞ ጥቁር ገበሬዎች እንደሆኑና ብዙዎቹ ለብዙ ዓመታት ያህል የደከሙበትና የለፉበት ሥራ በድርቁ ምክንያት እንደተነነ ዘገባው አውስቷል። አንዳንዶቹ አነስተኛ ይዞታ ያላቸው ጥቁር ገበሬዎች መንግሥት ባወጣው የመሬት ማከፋፈል ፖሊሲ ተጠቃሚዎች ናቸው። ዘረኛው የነጮች መንግሥት ካከተመ ወዲህ የደቡብ አፍሪካ መንግሥት በነጮች ተይዞ ከነበረው የሀገሪቱ መሬት ከ200 ሚሊዮን ኤክሮች በላይ የሆነ የእርሻ መሬት 235,609 ለሚሆኑ ጥቁር ደቡብ አፍሪካውያን አከፋፍሏል። ደቡብ አፍሪካ ውስጥ አሁንም የትልልቅ የንግድ እርሻ ባለቤቶች ነጮቹ ናቸው። ይሁንና በሀገሪቱ ከባድ ድርቅ ከመግባቱ በፊት በጥቁሮች ከተያዙት የእርሻ መሬቶች 30%-40% ጥሩ ትርፍ ያስገኙ ነበር። ሆኖም ዘረኛው የነጮች መንግሥት ከወደቀ በኋላ ጥቁር ገበሬዎች አግኝተውት የነበረው ስኬት በድርቁ ምክንያት እየተሟጠጠ መሆኑን የማኅበራቸው ምክትል ፕሬዚደንት ማንድላ ቡተሌዜ ተናግረዋል። ጥቁር አፍሪካውያን ገበሬዎች አሁን ከገቡበት ማጥ ውስጥ ለመውጣት 15፣ 20ና 30 ዓመታት ሊፈጁባቸው ይችላሉ ሲሉም ቡተሌዜ እንዳስገነዘቡ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ወደ ተከታዩ ዝግጅት እናልፋለን። የጤና መድን በኢትዮጵያ
የጤና መድህን ዋስትና ድንጋጌው በመደበኛም ሆነ መደበኛ ባልሆኑ የምጣኔ ሀብት ዘርፎች ላይ የተሰማሩ ኢትዮጵያውያን እንደ ኪሳቸው ሳይሆን እንደ ችግራቸው የጤና አገልግሎት እንዲያገኙ ለማድረግ የተሰራ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። በተለይ በመደበኛ ስራ ላይ የተሰማሩ ዜጎች የጤና ዋስትና እንዲኖራቸው የሚያስገድደው አዋጅ ከፊታችን ጥር ጀምሮ ተግባራዊ ይሆናል። ከሰራተኞች ደሞዝ ላይ ለመድን ዋስትና የሚሆን ክፍያ መቆረጥ እንደሚጀምርም ተገልጿል። ከቪኦኤ ጋር ቃለ ምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ በዚህ እቅድ ላይ ማብራሪያዎች ሰጥተዋል። እስክንድር ፍሬው ተከታዩን አዘጋጅቷል።
በመደበኛ የኢኮኖሚ ዘርፍ ውስጥ የተሰማሩ ሰራተኛ ነዎት? እነሆ ከሚቀጥለው ወር ጀምሮ ለጤና መድን ዋስትና የሚሆን መዋጮ ከደሞዞ ይቆረጣል። አዎ፣ ኢትዮጵያ ከፊታችን ጥር ጀምሮ አስገዳጅ የሆነ የጤና መድን ዋስትና አሰራር ተግባራዊ ታደርጋለች። በመደበኛ የኢኮኖሚ ዘርፍ ለተሰማሩ ዜጎች የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ስለዚህ እቅድ የተናገሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉ ስራዎችን ባብራሩበት ቃለ ምልልስ ነው። ከነዚህ ስራዎች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተደረገ ያለው ጥረት መሆኑን ዶክተር ከሰታ አስረድተዋል። እንደርሳቸው አባባል 3 ከመቶ የሚሆኑት የሀገሪቱ ዜጎች ከህክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ ይጋለጣሉ። እናም መንግስት ሁለት አይነት የጤና መድን ዋስትና ስርዓት ለመተግበር እየሰራ መሆኑን ጠቁመዋል። ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ላይ የተሰማሩ ዜጎችን የሚመለከተው ማህበረሰብ አቀፍ የጤና መድን ዋስትና የመጀመሪያው ሲሆን፣ መደበኛ በሆኑ የኢኮኖሚ ዘርፎች የተሰማሩ የወር ደሞዝተኞችን የሚመለከተው ሁለተኛው ነው። እዚህ ሁለተኛው ላይ እንቆይ። ይሄኛው የመድን ዋስትና ስርዓት አስገዳጅ ሲሆን ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ አረጋግጠዋል። በስኬታማ የጤና መድን ዋስትና ስርዓት ከሚጠቀሱ ሀገራት አብዛኛዎቹ አስገዳጅ ህግ ያላቸው መሆናቸውን ሚኒስትሩ ይናገራሉ።
ሁሉም ሀገር የተሳካላቸው ሀገሮች ብትወስድ ከትላልቆቹ ካደጉት ሀገሮች አሁን ጃፓንን፣ እንግሊዝን፣ ደቡብ ኮሪያን ብትወስድ ከዛ ደግሞ በማደግ ላይ ካሉት ሀገሮችም ታይላንድን፣ ሜክሲኮን እንደዚህ ብትወስድ ሌሎችን በጣም ብዙ ሀገሮችን ቪየትናም እና መደርደር ይቻላል። እነዚህ ሀገሮች በጣም ሰክሰስፉል የዩኒቨርሳል ሄልዝ ከቨሬጅ በጣም ሰክሰስ ስቶሪስ የሚባሉት አስገዳጅ ህግ ያላቸው ናቸው። አስገዳጅ ማለት እንግዲህ የጤና ኢንሹራንስ ሲጀመር የመደጋገፍ ጉዳይ ነው። ሶ ያንዳንዱ ሰው እንደ ኪሱ ሳይሆን እንደ ህመሙ የሚታከምበትን እድል መፍጠር ማለት ነው። ከፍተኛ ገቢ ያለው ከፍተኛ ታክስ ይከፍላል፣ ዝቅተኛ ገቢ ያለው በአቅሙ ይከፍላል። ሁለቱ አንድ ላይ ተሰባስቦ በአንድ ማዕቀፍ ውስጥ ሆኖ ሁሉም ዜጋ እኩል የጤና አገልግሎት እንዲያገኝ ማድረግ ነው። ሰክሰስፉል የሆኑት እሱ ነው የተሳካላቸው።
አቶ እሸቴ ይልማ በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት የጤና ስርዓት ማጠናከሪያ ቡድን መሪ፣ ወደ እርስዎ ልምጣን። ስለ ጤና መድን ዋስትና ሚኒስትሩ ባብራሩት ላይ መነሻ በማድረግ ነው ጥያቄ ማነሳው። ያንን ተግባራዊ ከማድረግ አንጻር እያንዳንዱ ወይም አብዛኛው የአገሪቱ ዜጋ የጤና መድን ዋስትና እንዲኖረ ወይም እንዲገባ ከማድረግ አንጻር ብዙ ጊዜ ፈተናዎቹ ምንድን ናቸው? የሚያጋጥሙ ችግሮች መታለፍ ያለባቸው እስካሁን እንግዲህ በትብብር ስትሰሩ ከተመለከታችሁት
የመድን ስርዓት በአንድ አገር ውስጥ በተለይም ደግሞ እንደ ኢትዮጵያ ባሉ አገሮች ውስጥ መጀመሩም እና ማስፋፋቱም በጣም ከባድ ነገር ነው። በኢትዮጵያ ውስጥ በተለይም ደግሞ ዩኒቨርሳል ሄልዝ ከቨሬጅ ከተጀመረና ይሄ እንቅስቃሴ ከተጀመረ ጀምሮ የደረገው እንቅስቃሴ በጥናት ላይ እየተመሰረተ ነበር። ኢትዮጵያ እዚህ በተለይም ደግሞ የህብረተሰብ መድን ውስጥ ከመግባቷ በፊት የሌሎች አገሮችን ልምድ ለመቅሰም ብዙ ጥረት ተደርጓል። ይሄም ማለት ምንድን ነው? በታዳጊ አገሮች ውስጥ እንደሚታወቀው የህብረተሰብ መድን በተለይም ህብረተሰብ መድን ላይ የምናወራው ለምንድን ነው በጣም የምንጠቅሰው? ለኢትዮጵያ አብዛኛው ህዝብ የሚተዳደረው በግብርና ላይ ስለሆነና ፎርማል ሴክተር ውስጥ ያለው ህብረተሰብ በጣም አናሳ በመሆኑ
መደበኛ በሆነው የሰራ ዘርፍ
የሚሰማራው በጣም የተወሰነ በመሆኑ ይህንን ትኩረት ሰጥተነው የምናወራው በዚህ ምክንያት ነው። መንግስትም ከፍተኛ ትኩረት ሰጥቶት እንደ ፓይለት አድርጎ ብዙ ትምህርት ሊወስድበት የቻለውን በዚህ ምክንያት ነው። ወደ ጀመርኩት ጉዳይ ልመለስና ብዙ አገሮችን ለማየት ተሞክሯል። የኢትዮጵያ የስራ መሪዎች በተለይም ይህንን ተግባር ከጀመሩ ቀደምት አገሮች ችግርም ካጋጠማቸው በጣም ከተሳካላቸውም አገሮች ልምድ ለመቅሰም ተሞክሯል ከዲዛይኑ በፊት። ይህ ማለት ሜክሲኮ ድረስ ተሄደዋል፣ ቻይና ድረስ ተሄደዋል፣ ቪየትናም ድረስ ተሄደዋል፣ ታይላንድ ድረስ ተሄደዋል። ከአፍሪካ አቻ አገሮቻችንን በተመለከተ ምዕራብ አፍሪካ ውስጥ ሴኔጋል ተጎብኝተዋል፣ ጋና ተጎብኝተዋል፣ ሩዋንዳ ተጎብኝተዋል። የእነዚህን ልምዶች በየጊዜው ውይይት ደረገበት። ለእኛ ሀገር የትኛው ይስማማል፣ ለየትኛው ነው የሚያሳካልን የሚለው ነገር በሰፊው ታይቶ ነው ዲዛይን የተደረገው።
ዶክተር ከሰታ፣ አንድ ኢትዮጵያዊ በመደበኛ የሚሆን መደበኛ ባልሆነ የስራ ዘርፍ ያለ እንደዚህ የጤና መድን ዋስትና በመግባቱ ምንድን ነው የሚያገኘው ጥቅም? መሰረታዊ ለሆኑ የጤና ችግሮች ነው ህክምና የሚያገኘው እዛ ዋስትና ስላለው፣ ወይስ ለማንኛውም አይነት ህመም በህይወቱ ለሚያጋጥመው ሁሉ ዋስትና ነው እየገባ ያለው? ሌላው ከዚህ ጋር አያይዘው ይመልሱልኝ። በአጠቃላይ በገንዘብ የሚደገፈው በዚህ መዋጮ አሁን በጠቀሱት መንገድ በሚሰበሰበው ነው ወይስ መንግስት ወይ ደግሞ ሌሎች አካላት ይህንን በገንዘብ የሚደግፉበት ሁኔታ ይኖራል?
እንግዲህ በእኛ በሀገር ውስጥ ያለው ህክምና በሙሉ ፋይናንስ ያደርጋል። በጥቅሙ የቤነፊት ፓኬጁ የዚህ የጤና ኢንሹራንስ የውጭ ሀገር ህክምና ነው የማይሸፍነው። አንዳንድ ለውበት ተብለው የሚሰሩ ህክምናዎችን ለምሳሌ የጥርስ ብሬስ፣ ንቅሳት ማጥፋት እንዲህ አይነት ከውበት ጋር የተያያዙ ነገሮችን ነው የማይሸፍነው። ከህመም ጋር የተያያዙትን ነገሮች አብዛኞቹን ይሸፍናል። አገር ውስጥ ያሉትን ከሀገር ውጭ ያለ ህክምና አይሸፍንም የጤና መድን። ሁለተኛው ይሄ የጤና መድን ኢንሹራንስ ስርዓት ሲጀመር መንግስት የወሰናቸው ብዙ ጉዳዮች አሉ። አንደኛው ለመንግስት የጤና ተቋማት መንግስት የሚያቀርበውን በጀት ድጋፍ አያቋርጥም የጤና ኢንሹራንስ ሲጀመር። ስለዚህ ሁሉም የመንግስት ተቋማት ከዚህ ቀደም እንደሚያገኙት በጀታቸውን እያገኙ ይቀጥላሉ ማለት ነው። ሁለተኛ የጤና መድን መስሪያ ቤቱ አስተዳደር ወጪውን የሰራተኞቹን ደሞዝ ጨምሮ አጠቃላይ አስተዳደር ወጪውን ከጤና መድን አባላት በሚሰበሰብ መዋጮ አይደለም የሚሸፍነው። የብዙ አገሮች እስከ 50% ይደርሳል ከሚሰበሰበው ገንዘብ ለአስተዳደር ወጪ የሚወጣው። የኢትዮጵያ መንግስት ይህንን የአስተዳደር ወጪ በበጀት ነው የሚሸፍነው በሚል ወስኗል። ስለዚህ ከጤና መድኑ አባላት የሚሰበሰበው ገንዘብ በሙሉ የሚውለው የጤና አገልግሎቱን ወጪ ለመሸፈን ነው የሚሆነው፣ ክፍያ ለጤና ተቋማት ለመክፈል ነው የሚሆነው ማለት ነው። ይህ ያለ ሶስተኛ ከዚህ ቀደም በነጻ የሚሰጡ አገልግሎቶችን አሁንም በነጻ ለማቅረብ መንግስትም ከመንግስት ጋር አብረው የሚሰሩ አጋል ድርጅቶችም ይቀጥላሉ ማለት ነው። የጤና ኢንሹራንሱ በደንብ በእግሩ እስኪቆም ጥሩ ካፒታል እስኪያጠራቅም።
አቶ ሸቴ ወደ እርስዎ ልምጣና በዚህ ውስጥ አሁን በዚህ የጤና መድን ዋስትናውን ተግባራዊ በማድረጉ እንቅስቃሴ ውስጥ የዩኤስኤአይዲ ወይም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ሚና ምንድን ነው? ምንድን ነው እያደረጋችሁ ያላችሁት?
እንግዲህ ለመጥቀስ እንደሞከርኩት አመራሩ የጤና ጥበቃ ሚኒስቴር ነው። ጤና ጥበቃ እንዲሰራለት የፈለገውን በእቅድ ካስቀመጠ በኋላ እኛ የምንሰጠው ድጋፍ የቴክኒካል አሲስታንስ ጉዳይ ነው፣ የሙያዊ ድጋፍ ነው የምንሰጠው። ማኑዋሎችን ከጤና ጥበቃ ጋር በመሆን በማዘጋጀት
መመሪያዎችን
በማዘጋጀት ጥናቶች ውጭ ሀገር ሄደው ሰዎች ስተዲ ቱር እንዲያደርጉ ስፖንሰር ማድረግ፣ ኮሚሽን በማድረግ
ጥናት ጉዞ እንዲያደርጉ ማድረግ፣ እንዲሁም በገንዘብ ማገዝ
ለውጦች እንዲኖሩ ማድረግ፣ እነዚህ በመሳሰሉና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል። አሁን በኢትዮጵያ ውስጥ ፕሮግራሙ እየሰፋ በመሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። አሁን ምናልባት ባለሳሳት 198 ወረዳዎች ውስጥ ህብረተሰብ መድን ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን መቆም አመራር ላሉት ለመድን ድርጅት አመራሮች ስልጠና እንሰጣለን፣ በየወረዳው በየደረጃው እንሰጣለን ማለት ነው።
አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ነው። እነሱን በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ግን ዜጎች በፈቃደኝነት የሚያዋጡበትና በተለያየ ደረጃ ያሉ የመንግስት አካላትም ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት በዚህ አመት ወደ 400 ወረዳዎች እንደሚያድግም ነው የገለጹት። ከአምስት አመታት በኋላ ደግሞ ሁለቱን የጤና መድን አሰራሮች ለማዋሃድ 80% የሚሆነውን ህዝብም ለመድረስ እቅድ መኖሩን ሚኒስትሩ አስታውቀዋል። በተለይ የማህበረሰብ አቀፍ የጤና መድን ስርዓቱን በተመለከተ ወደፊት ልንመለስበት እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን ለዘገባው። አሁን ከምሽቱ 3:55 ነው። ወደ ለ4:06 ጉዳይ አካባቢ ነው። ቆንጅት አንድ ዜና አለሽ መሰለኝ።
አዎ፣ እውቋ ጥቁር አሜሪካዊት ድምፃዊት ናታሊ ኮል በተወለደች በ65 ዓመቷ ከዚህ ዓለም በሞት ተለይታለች። የግራሚ ተሸላሚዋ ናታሊ ኮል የእውቁ የጃዝና ፖፕ ስልት ሙዚቀኛና ዘፋኝ የናት ኪንግ ኮል ልጅ ነች። ትናንት በአዲስ ዓመት ዋዜማ እንዳረፈች ነው የተነገረው። ከምትደነቅበት ዜማዎች አንዱ የሆነውን ዲስ ዊል ቢ አን ኤቨርላስቲንግ ላቭ የሚለውን እናሰማችሁ።
በአዲስ አመት እንዲህ አይነት አሳዛኝ ዜና መስማታችን ትንሽ ቅርብ ያሰኘን
ያሳዝናል። ከአባቷ ጋር ባዜመችው ከአባቷ ቀደም ካለው ከተቀረጸው ድምጽ ጋር ተደባልቆ እንደገና ፕሮዲውስ በተደረገው
ከናት ኪንግ ኮል ጋር ማለት ነው።
አንፎርጌተብል በሚለው ዜማውም ትታወቃለች ናት ኪንግ ኮል።
በሌላ ዝግጅቶች ደግሞ ሰፋ አድርገን ናት ኪንግ ኮል ናትሊ ኮልን ይዘንላችሁ እንመለሳለን። ተከበራችሁ አድማጮች፣ አሁን ከመሰነባበታችን በፊት አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ18 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋው 21 ብር ከ18 የመግዣ ዋጋ ደግሞ 21 ብር ከ29 ሳንቲም ነበር። አንድ ዩሮ 23 ብር ሆኗል። አንድ የእንግሊዝ ፓውንድ 31 ብር ከ24 ሳንቲም ነው። ከኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት አሁን ማምሻውን ባገኘሁት ትንበያ መሰረት ነገ ቅዳሜ ታህሳስ 23 እና ከነገ በስቲያ እሁድ ታህሳስ 24 2008 ዓመተ ምህረት አዲስ አበባ በአብዛኛው ፀሐያማ ትሆናለች። በሁለቱ ቀናት 26 ዲግሪ ሴልሺየስ ከፍተኛው ሙቀት ነው፣ ዝቅተኛው ደግሞ 10 ዲግሪ ሴልሺየስ ይሆናል ብሏል የኢትዮጵያ ሚቴዎሮሎጂ ኤጀንሲ። በነገራችን ላይ ልክ የዛሬ 2060 ዓመት በ45 ዓመተ ፍዳ ወይም ዓመተ ዓለም ማለት ነው በገናናው የሮማ ገዢ በጁልየስ ቄሳር የተሰየመው ጁሊያን የጊዜ መቁጠሪያ ተግባራዊ ሆነ፣ በዛሬዋ ዕለት ማለት ነው። እንዲሁም የዛሬ 1386 ዓመት ነቢዩ ሙሐመድ ከነበሩበት ተነስተው ወደ ሜካ ተጉዘው ያለ ጦር ሰራዊት በሰላም እንደተቆጣጠሯት ታሪክ ይናገራል። የዛሬ 152 ዓመት በዛሬው ዕለት በአብርሃም ሊንከን በ16ኛ የዩናይትድ ስቴትስ ፕሬዚደንት የአርነት ድንጋጌ ወይም ኢማኒሲፔሽን ፕሮክላሜሽን የሚባለው አዋጅ ወጣ። በደቡባዊ የሀገሪቱ ክፍሎች የሚኖሩ በባርነት ስር የነበሩ ጥቁሮችን ነጻ እንዲወጡ የደነገገ አዋጅ ነበረ። እንግዲህ ክቡራትና ክቡራን አድማጮች በዚሁ ልንሰናበታችሁ ነው። የጋቢና
መረጃዎቹ በጣም እናመሰግናለን።
የጋቢና ፕሮግራም አዘጋጆች ጃኖ ባንድን ጋብዘውናል። ለአዲሱ ዓመት ይነጋል ይላል። በእኛ በኩል ፕሮግራሙን ይመራልን ንጉሡ ታምሬ ነው።
ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተንን። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን።
ቀጥሎ የትግርኛ ቋንቋ ዝግጅት ነው የሚቀርበው ከዚህ ሙዚቃ በኋላ ማለት ነው። በእኛ በኩል ሰላም፣ ደህና ደሩ።
ነገ እንገናኛለን። ነገ ደግሞ በቅዳሜ ዝግጅት እንገናኛለን። ጤና ይስጥልኝ። የዲቻለም ህይወት ፈተና ከቶ ባንተ ምን ይዘና አስተምሮህ ለቅ ማለፉ ዋጋ ስትፉ ቢመሽም ቀኑ ቢጨልም ለብርሃን እጃ ስትልም ቻሎ ድህን አስፋ ሰባት ትኩረት ተስፋ ብታታም ቢፈትን ስጋ እንደ እሾህ ሳሩ ቢበጋ ቻዮ ድህን አስፋ